ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ 28 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ ቅጽ 36 ቁጥር 2 የ2003 ዓመተ ምህረት እትምን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከእሁድ 36 ቀን ጀምሮ በደቡብ ኦሞ ዞን በሃመረና ኛንጋቶም በህረሰቦች መካከል ግጭት መፈጠሩ ከአካባቢው የተገኘው መረጃ ይገልጻል። ግጭቱን ተከትሎ የኛንጋቶም ወረዳ አስተዳዳሪዎችን ጨምሮ ከ300 በላይ ሰዎች ኪዞ በተባለ ቦታ በመታገታቸው ነዋሪዎቹ የታገቱት እንዲለቀቁ ሰልፍ ይወጡ መሆናቸውም ተዘግቧል። ወደ ኦሞ ቁጥር 5 የስኳር ፕሮጀክት የሚወስደው መንገድ መዘጋቱ ታውቋል። በዳውድ ኢብሳ የሚመራው ኦነግ በቅርቡ ባወጣው መግለጫ የፌደራሉ የጸጥታ ኃይሎች ወደ ወለጋና ሌሎች የምዕራብ ኢትዮጵያ ግዛቶች ካለ ድርጅቱ ዕውቅና መስተማራታቸውን አውግዟል። መግለጫው በአካባቢው የኦነግ ታጣቂዎች እየተንቀሳቀሱ መሆኑን ገልጾ ከዚህ በፊት ድርጅቱና አገዛዙ ለሚነሱ ችግሮች ሁሉ ሁለቱ ወገኖች እየተመካከሩና እየተረዳዱ ችግሩን እንደሚቀርፉ ስምምነት ተደርሶ እንደነበር አስታውሶ በአሁኑ ወቅት ያለ ድርጅቱ ዕውቅና ወታደሮች መስተማራታቸው ስምምነቱን የሚያፈርስ መሆኑንና በዚህ ምክንያት በፌደራሉ ጸጥታ ኃይሎችና በኦነግ ታጣቂዎች መካከል ግጭት ተፈጥሯል ብሏል። ከዚህም በተጨማሪ በአካባቢው የጸጥታ ኃይሎች ስምሪት አላስፈላጊ መሆኑን ገልጾ ድርጅቱ ይህንን ድርጊት እንደ ጠባጫሪነት እንደሚቆጥረው በማጠቃለያም በዘር ላይ ያነጣጠረ ጥቃትን ለመቋቋምና ራሱን ለመከላከል ፓርቲው አስፈላጊውን የመከላከል እርምጃ ይወስዳል ሲል አስጠንቅቋል። ባለፈው ሳምንት በቦረና ሞያሌ በተፈጠረ ግጭት ሰዎች መገደላቸው እንዲሁም በርካቶች የአካል ጉዳት የደረሰባቸው መሆኑንና ከቤት ንብረታቸው መፈናቀላቸው ይታወቃል። ተፈናቃዮቹ በከፍተኛ ችግር ውስጥ መቆየታቸው በዜና ማሰራጫዎች የተነገረ ሲሆን የብሔራዊ አደጋ ስራ አመራር ኮሚሽን ወደ ቦታው የእርዳታ ቁሳቁሶች የላከ መሆኑን ገልጿል። እስካሁን 2000 ኩንታል አልሚ ምግቦችና ምግብ ነክ ያልሆኑ ቁሳቁሶችም የተላኩ መሆናቸው ተገልጿል። ባለፈው ሳምንት የኢትዮጵያ ቀይ መስቀል ማህበር ከስዊዝ ቀይ መስቀል ጋር በመተባበር 22300 ኪሎ በቆሎና 2200 ሊትር የምግብ ዘይት ወደ ቦታው መላኩን መግለጹ ይታወሳል። በሞያሌ በተደጋጋሚ የደረሰውን ግድያ በመቃወምና አገዛዙ ህግና ደንብ እንዲያስከብር በመጠየቅ በዞኑ ያሉ ከተሞች ነዋሪዎች ሰልፍ ማካሄዳቸው ይታወሳል። የፌደራል የጸጥታ ኃይሎች ወደ አካባቢው በመሰማራታቸው አንጻራዊ መረጋጋት የተፈጠረ መሆኑን ከቦታው የሚደርሰው መረጃ ይገልጻል። በቅርቡ በመስቃንና በማረቆ ህዝቦች መካከል ግጭት ቀስቅሰዋል የተባሉ የአካባቢው ባለስልጣኖች በፖሊስ ቁጥጥር ስር መዋላቸውን የደቡብ አካባቢ የፖሊስ ክፍል አስታውቋል። ከታሰሩት መካከል የማረቆ ዞን አስተዳዳሪ በለጠ ደራሮና የመስቃን ዞን አስተዳዳሪ አቶ ሚስታ ሸምቱን ጨምሮ ሌሎች የወረዳዎቹ ኃላፊዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ታውቋል። ከነዚህም በተጨማሪ የሁለቱ ወረዳዎች የፖሊስና የጸጥታ አመራር አባላት በቁጥጥር ስር መዋላቸው ተነግሯል። በሄዳር ወር ለደረሰው ግጭት በኃላፊነት የሚጠየቁ በጠቅላላው 69 ግለሰቦች በቁጥጥር ስር ይዋሉ ሲሆን በመስከረም ወር የተከሰቱ ግጭቶችን አቀናጅተዋል የተባሉ ሌሎች 115 ሰዎች በቁጥጥር ስር መዋላቸው ታውቋል። በሁለቱ አካባቢዎች በተፈጠሩ ግጭቶች ከ43 ሰዎች በላይ ህይወታቸውን ሲያጡ ከ32000 በላይ የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ተፈናቅለዋል። ዛሬ ታህሳስ 8 ቀን የወላይታ ዞን ምክር ቤት በክልል የመደራጀት ጥያቄውን ተቀብሎ በሙሉ ድምጽ ያጸደቀው መሆኑን ከቦታው የተገኘው ዜና ይገልጻል። በጥቅምት 29 እና 30 የዞኑ ምክር ቤት ባደረገው ስብሰባ በክልል የመደራጀቱን ጥያቄ ተቀብሎ አስፈጻሚው አካላት የህዝቡ ይሁንታ መኖር አለመኖሩን እንዲያረጋግጡ መመሪያ መስጠቱ ይታወቃል። ከዚያ ወዲህ በወረዳና በቀበሌ ምክር ቤቶች እንዲሁም በህዝብ መዋቅሮች ውይይት ጉዳዩ ውይይት ተካሂዶበት የህዝብ ይሁንታ መኖሩን በመረጋገጡ የዞኑ ምክር ቤት ካስተዳደሩ የቀረበውን ዘገባ ተቀብሎ ጥያቄውን አጽድቆታል። ጥያቄው ለደቡብ ክልል ምክር ቤት ይቀርባል ተብሏል። ሂዩማን ራይትስ ዎች እሁድ 17 ቀን ዩኒቨርሳል ፔሪዮዲክ ሪቪው ስብሰባ ላይ ባቀረበው ዘገባ በኢትዮጵያና በሻቢያው ኤርትራ መካከል በቅርቡ የተደረገው የሰላም ስምምነት በአካባቢው ሰላም ከመፍጠር አንጻር ጠቀሜታ ቢኖረውም ለኤርትራ ህዝብ የሚሰጠው ጥቅም አጠራጣሪ ነው ብሏል። ከ1990 ጀምሮ የሻቢያው መሪ በሁለቱ ሀገሮች መካከል የተፈጠረውን ግጭት እንደ ምክንያት በመጠቀም በህዝቡ ላይ ከፍተኛ በደል ሲፈጽም የቆየ መሆኑን ተቋሙ ገልጾ የሰላም ስምምነት ከተፈረመ በኋላ አገዛዙ በህዝቡ ላይ እያደረሰ የነበረውን ግፍ አሁንም ያላስወገደ መሆኑ ይታያል ብሏል። የሻቢያ መንግስት ከአምስት ዓመት በፊት ዩኒቨርሳል ፔሪዮዲክ ሪቪው ያስተላለፈውን መመሪያ ተግባራዊ ያላደረገ መሆኑን የሂዩማን ራይትስ ዎች ተቋም በዘገባው የጠቀሰ ሲሆን አሁንም ቢሆን ከ17 ዓመት በላይ የሆኑ ወጣቶች በግድ ለወታደራዊ ስልጠና እንደሚወሰዱና ይህንንም አፈና ለማምለጥ ከሀገር ወጥተው እንደሚሰደዱ ገልጿል። ከ11 ዓመት በፊት በኤርትራ ምክር ቤት የጸደቀውን ህገ መንግስት ተግባራዊ ለማድረግ የሻቢያ መሪዎች አሁንም አሻፈረኝ እንዳሉ መሆናቸውንና በዚህ ምክንያት ዜጎች የመናገር ሐሳብን በነጻ የመግለጽ የመሰብሰብና የመደራጀት መብቶች እንደሌላቸው ያለ ህግ እንደሚያዙና በእስር እንደሚማቅቁ ዘርዝሮ አቅርቧል። 47 ሀገሮችን የያዘው ዩኒቨርሳል ፔሪዮዲክ ሪቪው የተመድ ሰብአዊ መብት ካውንስል ስለ ሀገሮች የሰብአዊ መብት አያያዝ ሁኔታ ገምገማ የሚያደርግበት መድረክ ነው። ዜናው በዚህ አበቃ።
Yeah, yeah, yeah.
በሰፈሩት ቁና ሳይቀድም የምንስ ይቅርታ? ዘንድሮ ፖለቲካና ሃይማኖት ድብልቅልቅ ብለው ምህረት፣ ይቅርታ፣ ሆደ ሰፊ፣ መሃሪ ወዘተ በሚል ቃላት ዘብረቅረቅ ባለ ሁኔታ ወንጀልን ለመደበቅ ወይም ወንጀለኞችን ለመማር ለመታደግ የተጀመረ ጥረት እንዳለ ለማንም ስውር አይደለም። የተበደለው ህዝብ ሳይሆን ግለሰብ ምህረት ሰጪ የሆነበት ህገወጥ ወይም ህግ ረጋጭ ክስተት ላይም ደርሰናል። ሹሙ የንቀቱ ንቀት ለጥፋት ይቅርታ ሊጠይቅ ቀርቶ ህዝብን ሊወነጅል የተነሳውን ነፍሰ ገዳዩን መንግስቱን ምህረትና ይቅርታ በሚል ሊያስገባብን መጋዣውን ሐራሬ ዚምባብዌ ድረስ ልኮ እንደነበር የምንረሳው አይደለም። መጋዣውም በሲዳማ ህዝብ ፍጅት ተከሳሽ በመሆኑ ድፍን ይቅርታ ይጥመዋል ነግ ለኔ በሚል መንፈስ። ወንጀለኛ ጥፋቱን አምኖ ይቅርታን መጠየቅ ያለበት ከህዝብ ነው። ግን በሰፈሩት ቁና ፍርዳቸውን ሳያገኙ ይቅርታ ማለት ከወንጀለኞች ተባባሪ ከመሆን ደምረጋጭ ከመሆን አያልፍም የሚለውንም መቼም መዘንጋት የለብንም። በህዝብ ላይ ባለፈውም ስርዓት ሆነ በወያኔ ብዙ ወንጀል ተፈጽሟል። የዚህ ተጠያቂዎች በሞላ ዓለምንም ወለም ዘለም ለፍርድ መቅረብ አለባቸው። የተወሰኑትን አቅፎ ሌሎችን መወንጀል ራሱ ሌላ ወንጀል ነው። አሁን ግን እያየነው ያለነው ይህ ነው። ሹሞቹ ለ27 ዓመታት የወያኔ ተባባሪ ሆነው በቆዩበት የሰሩት ጥፋትና ወንጀል የለም? ለማ ወርቅነህ፣ የሱሉልታው ከንቲባ ሹሙ ራሱ አባዱላ ወዘተ ከደሙ ንጹህ ናቸው የሚለን ማን ነው? ራሳቸው ለራሳቸው ይቅርታን ሊሰጡ ልንፈቅድላቸው መጠበቅ የለበትም። እርቅና ይቅርታ በስርዓት ነው ጥፋትን አምኖ ከህዝብ ጫማ ስር መደፋት መቅደም ያለበት ነው። ከሹሙ ጫማ ስር ሳይሆን ከህዝብ። ዛሬ በሹሞቹ ታቅፈው ያሉት ወንጀለኞች በርካታ ሲሆኑ አንዳቸውም ለፈጸሙት ወንጀል ተጸጽተው ህዝብን ይቅር በለን ያሉ አይደሉም። ከቀድሞዎቹ ነፍሰ ገዳዮች እነ ዓለሙ አበበ፣ ፍቅረ ስላሴ ወግደረስ፣ ፍስሐ ደስታ፣ እርገጤ መድበው፣ ለገሳ አስፋው ወዘተ ህዝብን ይቅርታ ሳይጠይቁ በወያኔ ውሽልሽል አያያዝ እነሆ ነፃ ሆነው ይባርቃሉ። ይባስ ብለው ሰለባቸውን አሁንም ሊከሱና ሊወነጅሉ መድረክ ተሰጥቷቸው ይገኛሉ። በጊዜው በጠባብነት ስንቱን ህዝብ የፈጁት እነ ሌንጮ ወይም ዮሐንስ ለታ የአሶሳና ለጥቆም የበደኑ ጨፍጫፊዎች ዛሬ የሹሙ አጋር ሆነው ከድርጅቱ ተደባልቀው አሁንም አገር ወዳዶችን ጨፍላቂ እያሉ የመወንጀል እድልን አግኝተዋል። ሰለባዎቻቸው ግን ደብዛቸው ጠፍቷል፣ ተገድለው ተቀብረዋል። ጠላት ያሏት ኢትዮጵያ ለህልውናዋ አሁንም ከነሱ ተጻራ በትግል ላይ ናት። ወያኔ ስልጣን ከመያዙ በፊት ስንቱን የትግራይ ወጣት እንደጨረሰና ወደ ሻቢያም ልኮ እንዳስጨረሰ የምናውቅ ሁሉ ተጠያቂዎቹን ለፍርድ ይቅረቡ ባይነን። የኢህአፓን መሪዎችና ታጋዮች ደብዛ ያጠፉና ምናልባትም የገደሉ ዋና ተጠያቂዎች መለሰና ክንፈ ቢሞቱም እነ ተወልደ፣ አባይ፣ ስብሃት፣ ስዩም ወዘተ ግን አሁንም በህይወት አሉ። በትግራይ የበላይነት ስሜትና ዘረኛነትም በጋምቤላ፣ በኦጋዴን ወዘተ በአማራው ህዝብ ላይ ወንጀል የፈጸሙትን ወያኔዎች ማንስ ነካቸው? ሹሙ ለሹመት ያበቃቸው ወንጀለኞች አያሌ ናቸው በዘረኝነት ተመን። ስለዚህም ይቅርታ በሚል እርቅ በሚል ሽፋን እየተደረገ ያለው ከአጠያቂ በላይ የህዝብ ደም የሰማዕታትን ደም መርገጥና ታሪክንም ማንቋሸሽ ነው። ሹሙ የዚያን ጀግና ትውልድ ታሪክ ለማንቋሸሽ ብዙ አልባሌ ነገሮችን መናገሩንም ሳንታዘብ አላለፍንም። ኢህአፓነህ ብሎ በጠራው የአንጃ መሪ ላይ ሲሳለቅበትም ሰምተናል። ግለሰቡ ግን የደለለ መስሎት ጠቅላይ ሚኒስትሬ ብሎ ራሱን ያዋረደ ነውና የሚደርስበት ንቀት ሁሉ ሲያንሰው እንጂ አልበዛበትም። ለሹሙ አውቃለሁ ባይነትም ሰለባ መሆኑ ተገቢ ነው። የሹሙ አጋሮች ጠባቦች የኢትዮጵያን ህዝብ ተገልክደው የታገሉት በኢትዮጵያዊነት ሳይሆን በየብሔራቸው ነው ብለው ያንድን ትውልድ የኢትዮጵያዊና አኩሪ ታሪክ ሲሰርዙም አድምጠናል። በዚህ ግርግርና አሳፋሪ ልፈፋ መሃል የአንጃው መሪ ብቅ ብሎ ለገደልናቸው ሰዎች ይቅርታን ጠይቃለን ማለቱ ምንኛ የቀለለ ከሃዲ መሆኑን ማስመዝገቡ አልቀረም። يحبا يكايدو بكتموتي راس مكلاكل تغل كاقزازوك ايش برغار عندنا وليلون يمكاتوت النمان اندهونونا سلفاتشوم كدرغ كويانيغار اندنبر يمناو كونو بمتوشيوات يتشفتشفو يحبانا نسوكز كفاشستوشي كرتا تاياكي سايحون يكرتا يميتا يغنو المجا يوصل باتشوم بتوصنو نفسا قداوشن ناشبرتن يوشلاي بمهونو يكرتا يميتا يكبت من المقنيات يلم برغت منغستو لمقدل موكرو سلال تساكالت يكرتا كهز يتأيكا جيزي عقباب اللو لنقروغن بياني وقبقب يانجاوشم عمرارم والسانيم النبرم وشتو يقالتوال مبدل مبدل واتدر بدلوال جن أرسوادر يكرتا يتأيك اسكالو ندرس هز يكرتا يميت أيك انجي ماننم يكرتا يميت أيك ليهون أيشلم كوياني قن تقول كلونا تلتا فيهون ويكرموتم درقنم ويانينم قرطويتا قلون درجتنا هز بلتاچو منم يمورال بكاتي اللاچو مجمّريا كونجلاچو الناج بكاتاچو مصدات اللباچو النا انجاوم كأسافاري كهدتو بدفناو يكرتا بميل شفان يراسنم يريلو چنم ونجل شفافنو لما سالف مطار تنتونو ببرايو بوغادين بدبوب بولغا ببينيشانغول الكيت بدرسبت كله ما انت تياكي اندهونا لشوموتشو يتسورا ايدلم تاليا لمن يالبسبسوات شوال لمن تهيزو لفرداي كربوم شوموتشون يكببوت ونجلينيوش تبابوتشنا بالمين شاوتشس لمن بنسا هزبن انديان ناكسو تفكر اللاتشو يوهديد ونجلينيوشنا جيتا شواسا فوش منو سي وقسو النسما كلهم يهديك بالسلطانوش بونجلنا بمستنا تجمال قويقو يمونا تشوني ياوغن شمو النشفر روشو قوتي حيل ماريام دسالينين عزيب النافت لوركن يشوما ونجلات شو بليلوش لاي بتشامونون عقباب يلشنو بنل منا تفان ياتي هاي دسلاتينا يمنستروشنا مكوننوش قداوش زارين بهيوتنا بنسا عالو واناو نس نفسا قدايام تتو بنسا بهاقر لمانور اندي تستاسبونا بر يشمو عم مكاريوش بكبار ونجلوش يميتا يكومونا تشونم ياوم سانا نسا مالتنو بكين بك على زوري تتمدو چگرن استنفاس ستو بلايك چلاي ماكرمو يمايتا كملمونو ترتر يلوم جن هاگاراتشن بتاكتاتاي يموتلش سايفون يقدلش بلا تمتشو يمي بالبات هاگار هونا مكو يتوان لغمو لنرساو يمي قباي للم ونجلن يامك قطاتا لبت يهزب دم واغا مدراتشنن اري يمي السنينو نفسو تشارفو زند فتهن فرد منورا لبت هلوم ونجلن يوش لفرد مكرب اللباتشو هلوم ونجلن يا كهزب كرتان ملمن اللبت ودنيوشون يتكالاكال ليلاولاي تاتك السارين يهزب مفتك امتو مهاري يكرتا دراجيم قلسب اسفلغانم مهرات ساچي نين بايون شومن ناقوة دنيو چونن بيون لفرد ماقرب هزبي فلقال كونجل نسا كونو نسا تفات كالله چوم يكتالو ين مقبل قديتا چونو انباقن ننت كالتت اناوتا چو بكر يشومو يكبر انقلوش بأغزان يو تيريزو لتاسرونا لفرد لكربو يمنقبا چونا چو اونات النافته كال مالتنو اونم جن يفتح تقوامو دانين نتو هلوم بشوموچو عقزاز يتعزنونا فتهن بكر بيمننا غنين دالونا قلسنو ديموكراسياوي منقستنا شغقر بنور نورو فتهن ماغنيت النجمر نبر يهن عدناك فوت تقاك فوت بناد سراتي عدلو يأرقنا يكرتاكي زيك غنا عالتايم يونجلن يو تشال لما هنم سفنو بناد مالتم النجلالن يكرتا كفرد بوهالان تفاتن يو تشو نساسي قبو አሁንም በዘረኞችና ጫቋኞች ላይ አመረን እንነሳ ወንጀለኞች ሁሉ ለፍርድ ይቀርቡ ሁሉም የፖለቲካ ሰኞች ይፈቱ ጸረው ያኔ ጸረ ያሪክ ትግላችን ተፋፉሞ ይቀጥል ኢትዮጵያዊነት በትግላችን ያቸንፋል
Mekela, odiya bekele ምንም የለዋለ በልኩ ጎዝጉዞ አጋምና ከጋ የልብን ሰርቶ ይቅርበኝ ምን ሳጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅር ታርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ።
ጽሑፍ በፍኖተ ዴሞክራሲ የተላለፈው በመስከረም ወር 2005 ዓመተ ምህረት ነበር።
40 ዓመት ትግልና ሚዛኑ ዓመት ቆጠራ በግልቡ ሚዛን የለውም። የሽማግሌ ቀላል ምሳሌዎች ብዙ አሉን። በስራና በትግል የታጀቡ ዓመታት ግን ሚዛናቸው ከባድ ነው። ያፓ 40 ዓመት የትግል ዘመን አሳለፈ ሲባል የዚህን ሚዛንና አንድምታ አቅልለው ያሉ ይሳሳታሉ። ይህን በተመለከተ ሐለ ማለት የግድ ይሆናል። ያፓይ ሰረተው ሚያዚያ 1964 ሲሆን የታወጀው ደግሞ በነሐሴ 26 1967 ዓመተ ምህረት ነው። በህጋዊነት በይፋ የመንቀሳቀስ መብቱ በሶስቱም አገዛዞች የተከለከለ በመሆኑ በቅርቡ የ40 ዓመት በዓሉን በአሜሪካ ዋና ከተማ በደማቅ ሁኔታ ያክብሯል። ያፓ 40 ዓመቱን ሲያቀርብ ከረምኩ ብሎ በባዶ ለመመጻደቅና አመት ለመቀርሳውን በእነዚህ በርካታ ዓመታት ያካሄደው መራራት ግን ለማስተዋሱና ላለውና ቀጣይ ለሆነ ትግልም ቃል ኪዳኑን በቆራጥነት ለማደስ ነው። 40 ዓመት ጸንቶ መታገል ቀላል አለመሆኑ የሚታየው በርካታ ድርጅቶች 10 ዓመትም መቆየት አቅቷቸው ሲፈረካከሱ ማየታችን ነው። ድርጅት መና አላማን ለ40 ዓመት ተጠብቆና ተንከባክቦ ሲታገሉ መቆየት ቀላል አይደለም። በተለይም ትግሉ መራር መስዋዕትነትና ስቃይን ጠያቂ በሆነበት 40 ዓመት ሙሉ ያፓ ሲጠቃ ሲሰቃይ ሲሰዋ ቆየ እንጂ ትግል ብሎ የነገደ ሲመቸው ሲደላው አልባጀም። በ40 ዓመት ቆይታው በውስጡ አንጃዎች በታኞች ካህዲዎች ብቅ ብለውበት ጉዳትን በተደጋጋሚ መቀበል መሸከም ተገዷል። በዚህ ግን ተስፋ ቆርጦ ወይም ተፈረክርኮ አልፈረሰም። ያፓ 40 ዓመት ሲቆይ በትግል እንጂ ከትግል ርቆ ዓመትን በመቁጠር አይደለም። ህዝብን ለመሰረታዊ ለውጥ አደራጅቶ ታገለ ነው። በውስጡ የተነሱበትን አንጃዎች እየተቋቋመና ከውጭም የተሰነዘረበትን ሽብርና ጥቃት እየተቋቋመ 40 ዓመት አሳልፏል። ጽናት ቆራጥነትና ወኔ ይህ ተፍቶባቸውና ቅጥዋቸው ስንቶቹ ናቸው ሳይከካት ቦካ ሆነው ያለፉት ያሸለቡት። ያፓ በትግሉ የሀገር ተቋም ሆኗል። ምንኛ ጠላቶቹ ቢንጫጩና ቢፍጨረጨሩ የማይቀየር ሀቅ ነው። 40 ዓመት አረመኔዎችን መታገል ቀላል አይደለም። በተለይ አቋምን ሳይቀይሩና ለህዝብ ጠላት ሳይጎነበሱ ጸንቶ መታገል ከባድ ነው። ያፓ ግን ተጠቃው ብሎ ሳይፈረከረክ ደለሉኝ ብሎ ሳይልፈሰፈስ ጸንቶ ትግሉን የቀጠለ ነውና በአቋሙ ቢኮራ ሲያንሰው ነው። ድርጅታዊ ይዘቱና ማንነቱን አስከብሮ በመቀጠሉ ቢኮራ ይገባዋል። ያ ሁሉ ጠላት ተረባርቦ ሊያጠፋው አለመቻሉም ጥንካሬውን ገላጭ ነው። ድርጅት ሃይ ሃይ ሳይደለም የያፓ 40 ዓመት ተመክሮ ይህን ያሳያል። ባለፉት 40 ዓመታት ያፓ የደረሰበት ጥቃት ቀላል አልነበረም። የከሽብር ሰለባ ነበር። የውያኔና ሻቢያ ጥቃት ተቀባይ ነበር። የጎረቤት ጸረ ኢትዮጵያ ሀገሮችም ተጠቂ ነበር። ለኢትዮጵያ ለዋላይነት በመታገሉ የባዕዳን ሰለባ ነበር። ሁሉም ጠላቶቹ ሊያጠፉት ጦርነት ከፍተውበታል አጥቀዘውታል። ያፓ ግን አላማውን ሳያጥፍ ቃል ኪዳኑን ሳይሽር መከራን ተቀብሎ 40 ዓመት በጽናት ታግሏል። እስቲ ይህን አደረኩ ለ40 ዓመት መከራን ተቀብዬ ባቋም የጸናው የሚል ሌላ ድርጅት ይምጣ ዛሬ በያፓ ላይ የሚራራቡና የሚያወግዙ አሉ። በአብዛኛው ሀገረን ያደሙና ቆሰሉ ወያኔና ኮያኔ ያበሩና ካህዲዎችና አንጃዎች ናቸው። ከነዚህም ደጋ ይጠበቅም ባሉታዊ መጫወታቸው ራሱ የሃፓን ህዝባዊ ትግል ያረጋግጥላልና ለዚህ ነው 40 አመት በትግል መባጀት ህሉናውን ተጠብቆ መገኘትና ትግልን መቀጠል ከመደነቅ በላይ ይከበርና ሊወደስ የሚገባው።
የመሞትን ቋጠሮ ባግባቡን እንፈታ ወስብስብነቱ ስናየው ለካሳት ቀያም ሞት ጅግር ይያለው ባርነትን ተሸክሞን ቢኝን የሚጣላ እሽኝን ተቀባይ ያማን ሞት እኛ አንሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወዲ የተባዩነት ምልክት እኛ ማን ሞት ሐውስ ለላልባታ የመሞትን ቋጥሮ ባጋቡ ስንፈታ ያኔ ነው ይገባል የህያውነት ምስጢሩ የሰው ሰው መሆንና የሰባዊነት ክብሩ። እናም ከሐስ ከፈ ከአሊፍ እስከያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችን ገባን ድርሽ እንዳንልቃ አፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንፈቅ እኛም ማን ሞትም በዝብ ፍቅር የተላቆጠ የጥራትና የምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንወቅላለን። ታዲያኛ እንዴት ስንሞታለን? እኛ ማን ሞትም ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባይነት ምልክት እኛ ማን ሞትም የግፉን ትቦ ሳንዘጋይ ባርነትን ሰንሰለት ሳንበጥስ እኛ ማን ሞትም የጭቆናውን ምንጭ ሳናድርቅ የህዝባችንን እንባ ሳናብስ እኛ ማን ሞትም የባዶነት ሞት የቀላል እኛ ሞቱን እናቋለን ሞቱም እኮ እኛን ያውቀናል። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙት ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከማከላችን በድንገት ብቅ የሚሉ እንዳረም የሚበቅሉ በፊትም እንደነበር ወደፊትም ይኖራሉ። እኒህ ሞቶ ከመይነሱት ናቸውና ወዲያውኑ ይረክፋሉ። እኛም አንደማንም ባርነትን ሰላፍን በቁመናችን ሬሳሉ። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰማይነት ምልክት እኛም ማን ነው? ለአካላችን ማመቸታስተን መተጨቀን ለስጋችን አይተሪው እንዴ በየጎዳናው አይናችን ተጎልጉሎ ተቆራርጦ ታታችን እኛ ማን ሞትም አይተነሉ እንደ ቦልቃይት በጠገዴ ባርማጮና በጠለም ተፈታተነውል ቆሞትም በበጋና በክረምት እኛ ማን ሞትም ቁራሽ ሳይኖርን ባባዶ ያለው አመላሳችንን ሳናረጥም ተፈታተነውል ቆሞትን ታይዘን ግብቱ ያ ስለሆነ ቃል ኪዳን ጥፍጠቱ እኛ ማን ሞትም ስብላ ፈንጋዎች ይሙቱ ከፋሽቶች ይትልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭሩ ሰንጥቀን ካምባገነኖች ላና ፍርስብናችን ላንሸጥ ሞትን ቋሽ ፈልባታ ለራሳችን ሰክለን እኛማ አንሞትም እኛ አማማታችንን ምንመርጥ የተፈጠረውን ሞት ተቀባይ ለጣነትን ምንናስቀድም ካልማትና ከነዋይ ፀሐይንና ጨረቃ የጨለማውን ኳክብት የነጻነት ፋናዎች የሰባይነት ምልክት ከኛ ቆሞቶ ምንነሳ እንጂ ሞቶ ምቀርም አይደለም ያንን አይነት ስብና የለን ማፈጣጣራችንም አይደለም እኛ ማን ሞትም ያ ስለሆነ ቃል ኪዳናችን ጥፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ ፀሐይንና ጨረቃ የጨለማውን ኳክብት የነጻነት ፋናዎች የሰባይነት ምልክት ከኛ ቆሞቶ ምንነሳ እንጂ ሞቶ ምቀርም አይደለም ያንን አይነት ስብናም የለንም አፈጣጣራችንም አይደለም እኛማ ነውትም ፀሐይንና ጨረቃ የጨለማውን ኳክብት የነጻነት ፋናዎች የሰባይነት ምልክት
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳ ስድስት ቁጥር ሁለት የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካል ተፉ ወይም እስካል ተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰባዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው። ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይህንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ያባ ትግል ብሎ ሲነሳ ይህንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቅ ሁሉ ምክንያት በሌለበት መከራና ስቃይ ወልፍ ሆኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ አመታት ትግል በጽናት መካሄዱን ከጥፋትና አጥያት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም አመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የህዝብ ጥያቄ ዴሞክራሲን ይመለከታል። ኢ-ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የባሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ኢ-ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85 ከመቶ በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቱ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የአገርን መሬት ለባዕዳን እየሸጠና አሳልፎም የእናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል፣ ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳ ምላሽ ሊያገኝ ባስከፊና የአገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆሜያለሁ በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ
ጣላት የሚላቸውን በሄረሰቦችን ያጠቃመኑ ተረጋግቷል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሀቁ ይፋ ይውጣ በሚል እነሆ ያንደ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ሕዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ሕግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ወዳደርነት ይገናል፣ አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያክቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና አመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል አመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 አመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው፣ ተመሳስሎ መኖርና በእምብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ፣ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆም ሲያቅታቸው ሲያይ ሰፊው ህዝብ ቀቢጸ ተስፋ ሊያውከው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋጨ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ወደ አምላኮችና ራስ ወዳዶች በመድረኩ ጫጫታ ባይበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም፣ ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከምሁሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ሕዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ሕዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አለ ብሎ የሚያሰማው ጩኸት የዚህን አቀነት ገላጭ ነው። ጭምብሉን አውልቆ ያንት ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ነውሳል። ውድቀቱ አለመፋጠኑ የህዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከህዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በአገራችን ጉዳይ ጣልቃ የሚገቡ ባዕዳንም የህዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የህዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ህዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ህዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰዎች ማጠየቂያ ፈለጋውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓመተ ምህረት አታጋይ ባገኘበት የተሰዋ ወጣት አሳይቷል። ብዙዋኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፋኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ላለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔቴራ ሊጋፈስ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ሀባን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመርሃ ግብር ደረጃ አስፈላጊ ያላቸውን ለውጦች ያደረገ ሲሆን ከመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል ካለም ዓመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደብ፣ የብዝበዛ ስርዓትን መጻረር፣ ሉዓላዊነትን ማስከበር፣ በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ፣ ሰርቶ አደሩን መብት ማጎናጸፍ፣ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋገጥ የሚሉትን ያቀፈ ነው። ይህም ማንኛውም ያገሪቱ ዜጋ በዲሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለት እንጂ ያንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ ማይተሰተው ነው። ተግሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄው በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ ባንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። ባንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፍ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዲሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰና የመሰለ እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገ ወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሙ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ድርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። መገል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሠረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለአገርና ለህዝብ ሲባል የፈሰሰው የብዙ ሺ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሠረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዴሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዴሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።
ሽበለው የክንዴናት ሽበለው እስኪደርስላት ሽበለው እስኪደርስላት